ሰላም ተነስተለን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ለምሽቱ ያዝናቸው የጋቢና ጉዞ መሰናዶች ጀምረዋል።
እዛው ያለውን የግብርና ችግር አብሬ ያየው መፍትሄ ለማምጣት ከመፍትሄ ከሚሰጡ ሰዎች መካከል ለመሆን ጥረት በማድረግበት ሂደቱ ነው ራሴን ደስተኛና ራሴን ፈልጌ ያገኘው።
ክብርና ላይ የምሰራ ወጣት እንግዳለን። በምሽቱ ከሱ ጋር የምንቆይ ይሆናል። ሌሎች ጥንቃዎችንም ይዘናል። አይደን ገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ በድምጽና ምስል ምህንድስና አብሮኛል። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ ወደ አስተዋወቅናችሁ እንግዳ ነው በቀጥታ የምናልፈው። ለአመታት በተለያዩ መንግስታዊ ያልሆኑ ተቋማት በግብርና ተኩር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አርሶ አደሮችን ለማገዝ ያዋለ ወጣት ነው። በጋሻው ቢ ፋርም ቴክ በተሰኘው ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኤልምሉ ፋውንዴሽን የኢኖቬሽን ልቀት ሽልማት የመሰሉ ዓለም አቀፍና ሀገር አቀፍ ሽልማቶች እንዲሁም ደግሞ እውቅናን ማግኘት የቻለ ወጣት ነው። ስለ ጥረቶቹ የበለጠ ለማወቅ ሀብታም ስዩም በቅርብ ጊዜ አነጋግሮት ነበር። ወደ ቆይታቸው ነው የምናልፈው። አስቀድሞ ግብርናን ደጋፊ ተቋሙን ለመመስረት የተጓዘበትን አጭር ሂደት ከሚያወራበት እንጀምራለን።
ቢፋርም ቴክ የተመሰረተው 2012 ዓመተ ምህረት ነው እና በዚህ አዲስ አበባ ነበር የምኖረው። የምሰራበትን ጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ። በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ኤልምሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱን ውድድር ኢንተርፕረነርሺፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ $5,000 ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት። የስንዴ መውቂያ እንደምታውቀው ሲዝናል ነው፣ ወቅታዊ ነው። 3 ወር ከወቃም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ነው ያደረኩት? መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ተወልጄ ያደኩበት ከተማ አነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን፣ አሰራሮችን ለማሳየት መሬቱን በስነ ስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደረግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳዬ ላይ ተከራይቼ ነው ማሳውን። ስለዚህ ማሳዬ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሃል ከሸዋሮቢትና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። በእኔ ማቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት።
ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስቲ ጥቂት ንገረኝ።
እንግዲህ እዛ ቢፋርም ቴክን ለማቋቋም ጥራት ያደረኩበት ባለው ወቅት የወቀው ነው። አርሶ አደሮቻችን እና አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይዛሉ። በጣም የኔን አስቀድምልኝ የኔን አስቀድምልኝ ይጋብዛሉ። ምን ይላሉና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ በራይ እንደ ራይድ ወይም እንደ ኡበር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርምቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው። አርሶ አደሮቻችንም የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሐሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለኮምባይነሮቹ። በተጨማሪም ያን ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን።
እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ?
ይህንን ቴክኖሎጂው ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢያችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኚህን ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በሚችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው።
ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችሏል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጪ ዘመን ፍላጎትህ፣ የመጪ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል?
የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ አገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እሁን እንደማረግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለኛ ሀገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅ የግብርና ድርጅት ኡን እንዲሆን ማስቻል ነው የኔ የመጪው ህልም።
በጋሻው መብራቴ የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኔም በጣም አመሰግናለሁ ለአሜሪካ ድምጽ ሬዲዮ ሀብታሙ። በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በመሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግናለሁ።
ቀጣዩ ዘገባችን ቱሪዝም ነው። በተፈጥሮ ሀብቷና በታሪካዊነቷ የደቡብ ምዕራብ ኢትዮጵያ ፈርጥ የምትባለዋ ኤሊባቦር ነው የምናቀነው። ገልሞ ዳዊት በዚህ ዙሪያ ያሰናዳው ዘገባ በመቀጠል ይቀርባል።
በኦሮሚያ ክልላዊ መንግስት የኤሊባቦር ዞን በለምለምነታቸው ከመጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባውን ሸለቆን የያዘው የያዩ ተፈጥሮ ደን የሰሌኖኖ እንዲሁም የሶር ፋፋቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉአባቦር ዞን በቾ ወረዳ የሚገኘው የሶር ፋፋቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመስል ፋፋቴዎች አሉት። አቶ ተካሊ ፋንታ የበቾ ወረዳ ባልና ቱሪዝም ጽህፈት ቤት ኃላፊ ናቸው።
አናም በቾ በካዋተ ቱሪዝም ሄዱ ቀብዲ
የሶር ፋፋቴዎች በበቾ ወረዳ ተዳፋቶች ውስጥ የሚሽዋሹ የቱሪስት መስህቦች ናቸው። በቁጥር 4 ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው።
አኩማ አፍሪካ ቲዩ ለጋ አባያት ያንሴ
የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል።
በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት መሐመድ ኑር ሁሴን የብቾ ወረዳ ነዋሪ ነው።
አናራለ ኪሎ ሜትር ሸንድ ዋልከን እየፈጋቱ
ሶር ከበቾ 5 ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መድረስ የሚችል ነው።
ፈረንሳ ባየራ ኪሳራ ጀቹራ
መንገዱ በጣም አስቸጋሪ ነው። ለሀገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይኸው ነው።
የመሰረተ ልማት እጥረቱ በዩኔስኮ ስነ ህይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ህይወት መናሪያ የሆነው ጥቅጥቅ ደኑ የገባ ወንዝ ስንት ሸለቆን ይዞ ይገኛል። ወጣትሽቱ መንገሻ የያዩ ወርዳ የደን ባለሙያ ነው።
ኢኮቱሪዝም ይላልልኝ ሎጂ ያደዳልኝ
ለጎብኚዎች የመረጃ ማዕከል ሆኖ ስለደኑ መረጃ የሚሰጥ የኢኮቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያ ማልተሰራም። በደኑ ላይ ወደ 16 የዶክተሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም።
ነዋሪዎች ዞኑ ካለው የቱሪዝም አጥቃያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደብላመንቴ የኢሉ አባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው።
ይባልበት ካለነገኘት ረኮንጁ ገሩ ጉራለሚ ሶማዳ በመሆን
በአካባቢያችን አንድም የሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በርግጥ አሁን የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል።
በኢሉ አባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ተቆመዋል። ስራቸውም ተጀምሯል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ፣ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችን ጠቅሰዋል። ይህም ለኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምጽ ገልሙ ዳዊት ከኢሉ አባቦር በቾረዳ።
በመቀጠል ደግሞ ቆንጅታዬ ኢትዮጵያን ጨምሮ በመስራቅ አፍሪካ ከፍተኛ ስጋት ስለደቀነው በዋነኝነት ህጻናትን ስለሚያጥቃው የኩፍኝ ወረርሽኝ አስተናጋጅ ዘገባ ይቀጥላል።
አብዲራዛቅ አህመድ በኢትዮጵያ እየተዛመተ ያለውን የኩፍኝ ወረርሽኝ ለመዋጋት ሲያደርጉ የቆዩትን ጥረት አሁን በበለጠ ጥድፊያ ተያይዘውታል። በቅርቡ ሁለት የረዴት ስራ ባልደረቦቻቸው ህጻናት ልጆቻቸው አፍሪካ ሀገሮች ውስጥ ህንድ፣ እንግሊዝና ሌሎችም ሀገሮች ውስጥ እየተዛመተ ባለው በኩፍኝ ምክንያት በሞት ተነጥቀዋል። አብዲራዛቅ የህጻናት አድን ድርጅት የኢትዮጵያ ባልደረባ ናቸው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ኢትዮጵያ ውስጥ 10,000 ሰዎች ኩፍኝ እንደተያዙ መስሪያ ቤታቸው ሪፖርት አድርጓል። አሃዙ ከየመን፣ ከአዘርባይጃን፣ ከካዛክስታንና ከህንድ ቀጥሎ ትልቁ እንደሆነ የዓለም የጤና ድርጅት መረጃ ያመለክታል። ባለፉት በ2020ና በ2021 ዓመተ ምህረት በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ በዓለም ዙሪያ በተለይም በድሆቹ ሀገሮች በሚሊዮኖች ለሚቆጠሩ ህጻናት መሰጠት የነበረበት የኩፍኝ መከላከያ ክትባት ተስተጓጉሏል። በመሆኑም በዓለም ዙሪያ ካሉት በፍጥነት ተላላፊ በሽታዎች አንዱ ለሆነውና ለአይን መታወር፣ ለሳንባ ምችና ለህልፈት ሊዳርግ ለሚችለው በሽታ ተጋልጠዋል። ጅግጅጋ ውስጥ በሚገኝ አካባቢ የህፃናት አድን ድርጅት ስራ አስኪያጅ የሆኑት አብዲራዛቅ ለሮይተርስ በስልክ በሰጡት ቃል ሲናገሩ
በኩፍኝ ምክንያት የሞቱት የባልደረቦቼ ልጆች ግፋቢል አመት ከሁለት ወር ቢሆናቸው ነው። በወረርሽኙ ሳቢያ የሚሞቱት ሰዎች አብዛኞቹ ህጻናት ናቸው። በቀላሉ ለመከላከል በሚቻል በሽታ በህፃንነት መቀጨታቸው በጣም ያሳዝናል።
ኩፍኝን ለመከላከል በተካሄዱ ጥረቶች የተገኙ ክንዋኔዎች በአያሌ አመታት ባልታየ መልኩ የኋሊት እየተቀለበሱ መሆናቸውን የጤና ጉዳይ አዋቂዎች ይናገራሉ። የሚበዙት አፍሪካ ውስጥ በሆኑ 51 ሀገሮች ባለፈው 2023 ዓመተ ምህረት ውስጥ ከፍተኛ የኩፍኝ ወረርሽኝ ተከስቷል። በንጽጽር ካቻምና 37 ሀገሮች፣ ከዚያ በቀደመው አመት ደግሞ 22 ሀገሮች እንደነበሩ ተመዝግቧል። እየባሰ እንደሚሄድም ነው የሚሰጋው። የያዝነው የፈረንጆች 2024 ሲያበቃ ደግሞ ከጠቅላላው የዓለም ሀገሮች ውስጥ ገሚሱ ማለትም 105 ገደማ የሚሆኑት የኩፍኝ ወረርሽኝ በከፍተኛ ደረጃ እንደሚያሰጋቸው ሮይተርስ ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ያገኘው መረጃ ይጠቁማል። ለወረርሽኙ ከሚጋለጡ ሀገሮች መካከልም ግማሽ የሚሆኑት ዝቅተኛና በመካከለኛ ገቢ መካከል ያሉ ሀገሮች ህጻናት እንደሆኑ ነው መረጃው የጠቆመው። ኩፍኝ ኃይለኛ ትኩሳት እና ሳል የሚያስከትል ሲሆን ቆዳ ላይም ሽፍታ ይፈጥራል። እርጉዝ ሴቶችን ከያዘ ደግሞ ለውርጃ ሊያጋልጣቸው ወይም ደግሞ ጽንሱ ወሩን ሳይሞላ እንዲወለድ ሊያደርግ ይችላል። ታዲያ የጤና ጥበቃ ጠበብት እንደሚያስረዱት ባለፉት አመታት ስለ በሽታው መከላከያ ክትባት በሚናፈሱ የተሳሳቱ መረጃዎች የተነሳ ወላጆች ልጆቻቸውን ከማስከተብ ወደ ኋላ እያሉ እንደሆነ ተገልጿል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ባለፈው አመት የዳሰሳ ጥናት ካደረገባቸው 55 ሀገሮች በ52ቱ ባለም አቀፉ የኮቪድ ወረርሽኝ ወቅት የኩፍኝና የልጅነት ልምሻ ወይም ፖሊዮ መከላከያ ክትባቶች ስርጭት እንደቀነሰ ደርሶበታል። ኒክላስ ዳንኤልሰን የዩኒሴፍ የክትባት ጉዳዮች ከፍተኛ አዋቂ ናቸው። የኮቪድ-19 ክትባትን በሚመለከት የተነዙት ሐሰተኛ መረጃዎች ሌሎችም ክትባቶች በጥርጣሬ እንዲታዩ ሳያደርግ እንዳልቀረ ይናገራሉ።
የኮቪድ መከላከያ ክትባት ጉዳት ያስከትላል እየተባለ ይሰራጭ በነበረው አሉባልታና የሐሰት መረጃ ዙሪያ በየአደባባዩ በማህበራዊ መገናኛዎች በጣም የተጋጋለ ክርክር ሲደረግ ነበር። ያ ክትባቶቹ ላይ ጥርጣሬ እንዲኖር አድርጓል። ሰዎች ክትባቱ ላይ ያላቸውን ትምምን መልሶ ለመገንባት ለረጅም ጊዜ መስራት ይጠይቃል።
ከኮቪድ ወረርሽኝም በኋላ ቢሆን በኩፍኝ ምክንያት ለሞት የመዳረግ አደጋ የጎላ በሆነበት ቸው የባለ ዝቅተኛ ገቢ ሀገሮች ያለው ይዞታ ፈጽሞ እንዳልተሻሻለ የዓለም የጤና ድርጅት አስታውቋል። በእነዚህ ሀገሮች የክትባት ስርጭቱ በአማካይ 66% ላይ ሲሆን ወረርሽኝ እንዳይነሳ ለመከላከል 95% ህጻናት መከተብ አለባቸው። በተለይ ከገንዘብና ከባለሙያ እጥረት በተያያዘ ችግሮች ያሉባቸው የአፍሪካ ሀገሮች የጤና ስርዓቶች እንደሆኑ የሚናገሩት የረድኤት ድርጅቶችና የጤና ጠበብት ኢትዮጵያን በመሳሰሉት በግጭቶች፣ በድርቅ፣ በጎርፍና በተመጣጠነ ምግብ እጥረት ምክንያት ህጻናት ለህልፈት ሊዳረግ ለሚችለው በሽታ በይበልጥ ተጋላጭ እንደሚሆኑ ነው የሚያመለክቱት። ዓለም ዙሪያ የበሽታ መከላከያ ክትባቶች በፍትሃዊነት እንዲዳረሱ የሚሰራው ጋቪ በሚል ምህጻር የሚታወቀው ዓለም አቀፍ ጥምረት የዓለም አቀፍ እንቅስቃሴዎች ኃላፊዋ ታባኒ ማፖሳ በተለይ በድሆች ሀገሮች ወረርሽኞችን ለመቆጣጠር በዋናነት የጤና ስርዓቶችን ማጠናከርና ለመደበኛ ክትባቶች ቅድሚያ ትኩረት መስጠት እንደሚያስፈልግ አሳስበዋል። መስሪያ ቤታቸው በዚህ አመት ክትባቶችን እያጠራቀመ ሲሆን ቡርኪና ፋሶን፣ ካምቦዲያንና ቻድን ጨምሮ በ15 ሀገሮች 38 ሚሊዮን ህጻናትን ለመድረስ አልሟል። ሁላችንም የየበኩላችንን ድርሻ ከተወጣን አሉ። ክትባቱን ካቀረብን፣ መንግስታት የጤና ሰራተኞች ካዘጋጁ፣ ማህበረሰቦች የሐሰት መረጃዎችን ተቋቁመው ልጆቻቸውን እያመጡ ካስከተቡ ወረርሽኙን እናሸንፈዋለን።
የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል።
ትላንት እሁድ የካቲት 10 ቀን በስፔን በተካሄደው የዙሪክ ሲቪያ ማራቶን በወንዶች ኢትዮጵያዊው ድሬሳ ገለታ 2 ሰዓት ከ03 ደቂቃ ከ27 ሰከንድ በሆነ ጊዜ የቦታውን ክብረ ወሰን በመስበር አሸንፏል። አትሌቱ ያስመዘገበው ሰዓት በወንዶች የምን ጊዜም ምርጥ 20 ፈጣን ሰዓቶች አንዱ ሆኖ ተመዝግቧል። ክብረ ወሰን መስበር የዕለቱ መሪ ሐሳብ የነበረ ሲሆን አትሌቶች በነሐሴ ወር በፓሪስ ለሚካሄደው የኦሎምፒክ ውድድር ለማለፍ የሚያስችላቸውን ሰዓት ለማስመዝገብ ባደረጉት ፉክክር 8 ብሔራዊ ክብረ ወሰኖች ተሻሽለዋል። ከነዚህ ብሔራዊ ክብረ ወሰኖች ውስጥ 3ቱን ያስመዘገቡት ድሬሳ ገለታን ተከትለው እስከ 4 ያለውን ደረጃ ይዘው ያጠናቀቁ አትሌቶች ናቸው። ፈረንሳዊው ሞርሃድ አምዱኒ በ2:03:47 ሁለተኛ ሲወጣ፣ ውድድሩን በ2:04:53 ሶስተኛ ሆኖ ያጠናቀቀው እስራኤላዊው ጋሻው አያሌና ጣሊያናዊው የማነ ብርሃን ክሪፓ በ2:06:06 አራተኛ በመሆን የየሀገሮቻቸውን ክብረ ወሰን አሻሽለዋል። በሴቶች ዘርፍ ኢትዮጵያዊቷ አዝመራ ገብሩ 2 ሰዓት ከ22 ደቂቃ ከ13 ሰከንድ በሆነ ጊዜ በመግባት አሸንፋለች። ኬንያውያኑ ጆሴፊን ቼፕኮችና ማግዳሊን ማሳይ ሁለተኛና ሶስተኛ ወጥተዋል። በድምሩ 12 ወንዶች ውድድሩን ከ2 ሰዓት ከ08 ደቂቃ በታች ያጠናቀቁ ሲሆን 14 ሴቶች ደግሞ ከ2 ሰዓት ከ25 ደቂቃ በታች ገብተዋል። የዙሪክ ሲቪያ ማራቶን ውድድር ከመጀመሩ በፊት እሁድ የካቲት 3 ቀን በትራፊክ አደጋ ህይወቱ ያለፈውን የማራ ማራቶን ያለም ክብሮሰን ባለቤት ኬልቪን ኪፕቱምን በማሰብ የ42 ሰከንድ የህሊና ጸሎት መደረጉን የዓለም አትሌቲክስ በድረገጹ ያሰፈረው መረጃ ያመለክታል። የዓለም እግር ኳስ አስተዳዳሪው አካል FIFA ባለፈው ሳምንት FIFA ባደረገው የካቲት ወር የሀገራት የእግር ኳስ ደረጃ ኮት ዲቫር 10 ደረጃዎችን ወደ ላይ ከፍ ብላ በዓለም 39ኛ ደረጃ ላይ ተቀምጣለች። ራሷ ያስተናገደችውን 34ኛውን የአፍሪካ ዋንጫ እዚያው ያስቀረችው ኮት ዲቫር ከአፍሪካ ደግሞ 5ኛ ደረጃ ላይ ተቀምጣለች። ለፍጻሜው ደርሳ የተሸነፈችው ናይጄሪያ ደግሞ 14 ደረጃዎችን በማሻሻል በዓለም 28ኛ ደረጃ ላይ ተቀምጣለች። በአውግራዊ ውድድሮች ላይ የተሳተፉ በርካታ የአፍሪካና የኢሲያ ብሔራዊ ቡድኖች ደረጃቸውን ያሻሻሉ ሲሆን በአፍሪካ ትልቁን መሻሻል ያሳየችው የሩብ ፍጻሜ ተፋላሚዋ አንጎላ ስትሆን 24 ደረጃዎችን በማሻሻል የዓለም 93ኛ ምርጥ ቡድን ሆናለች። ከምድባቸው ማለፍ ያልቻሉት ቱኒዚያና አልጄሪያ ደግሞ እኩል 13 ደረጃዎችን ዝቅ ብለው በቅደም ተከተል በዓለም 41ኛና 43ኛ ደረጃን ይዘዋል። ሞሮኮ በውድድሩ ብዙ ርቀት ባትጓዝ አንድ ደረጃ አሻሽላ 12ኛ ላይ የተቀመጠች ሲሆን በአፍሪካ የአንደኝነት ደረጃን እንደያዘች ቀጥላለች። ኢትዮጵያ በበኩሏ አንድ ደረጃ ዝቅ ብላ በየካቲት ወር 145ኛ ደረጃ ተሰጥቷታል። በሀገሯ የተካሄደውን የኢሲያ ዋንጫ ያሸነፈችው ካታር 17 ደረጃዎችን ከፍ በማለት በዓለም 37ኛ ደረጃ ላይ መሆኗን የFIFA መረጃ ያመለክታል። የዓለም ምርጥ 10 ብሔራዊ ቡድኖች ደረጃ ባለበት ሲቀጥል አርጀንቲና፣ ፈረንሳይና እንግሊዝ አንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ከአርጀንቲናና አምስተኛ ላይ ከተቀመጠችው ብራዚል ውጭ ምርጥ 10 ውስጥ የተካተቱት ሁሉም ብሔራዊ ቡድኖች ከአውሮፓ ናቸው። ባለመሸነፍ ግስጋሴው የቀጠለው ጣሊያናዊው ጃኒክ ሲነር አውስትራሊያዊውን አሌክስ ዴ ሚናውርን በማሸነፍ የሮተርዳም ኦፕን ሻምፒዮን ሆኗል። በትናንቱ የፍጻሜ ጨዋታ የዓለም ቁጥር 11ን ዴ ሚናውርን 7-5 እና 6-4 በማሸነፍ የሮተርዳም ኦፕን ዋንጫን ያነሳው ሲነር የዓለም ቁጥር 3 የሜዳ ቴኒስ ተጫዋችነት ደረጃንም ይዟል። ይህም በታሪክ በጣሊያናዊ ተጫዋች የተያዘ ከፍተኛው ደረጃ ነው። የ22 ዓመቱ ወጣት የትናንቱን ድል ያሳካ ካው የአውስትራሊያ ኦፕንን በማሸነፍ የመጀመሪያ የግራንድ ስላም ዋንጫውን ካነሳ ከሶስት ሳምንታት በኋላ ሲሆን አጠቃላይ ያነሳቸውን ዋንጫዎች ብዛት 12 አድርሷል። ጃኒክ ሲነር ካለፈው ህዳር ወር በኋላ ሽንፈትን ያላስተናገደ ሲሆን የትናንትናውን ጨምሮ 15 ተከታታይ ጨዋታዎችን በድል ተወጥቷል። ከሮተርዳም ኦፕን ድሉ በኋላ በሰጠው አስተያየት በዚህ ሳምንት ሙሉ ባሳየሁት የጨዋታ ብቃት እኮራለሁ ያለው ጃኒክ ከባድ ሁኔታዎችንም በአግባቡ ተወጥቻለሁ ያለው በለውጥ ጉዞዬም እቀጥላለሁ ማለቱን አሶሺየትድ ፕሬስ ዘግቧል። እንደ አውሮፓውያን አቆጣጠር በ1978 በ81 ቀናት ውስጥ 4 የዓለም ክብረ ወሰኖችን የሰበረው ኬንያዊው የረጅም ርቀት ሯጭ ሄንሪ ሮኖ በ72 ዓመቱ ሐሙስ ዕለት ህይወቱ ማለፉን አትሌቲክስ ኬንያ አስታውቋል። በዩናይትድ ስቴትስ የዋሽንግተን ስቴት ዩኒቨርሲቲ ተማሪ የነበረው ሮኖ በአውሮፓውያኑ 1978 በሚያዚያና በሰኔ ወራት መካከል በ3000፣ 5000 እና 10000 ሜትሮች እንዲሁም በ3000 ሜትር መሰናክል የዓለም ክብረ ወሰን አስመዝግቧል። ሆኖም በ1976 እና 1980 ኬንያ ራሷን ከኦሎምፒክ ውድድር በማግለሏ ምክንያት አትሌት ሄንሪ ሮኖ በኦሎምፒክ ውድድር ላይ ተሳትፎ አያውቅም። በአፓርታይድ ስር ከነበረችው ደቡብ አፍሪካ ጋር ስፖርታዊ ግንኙነት የነበራትን የኒውዚላንድን ተሳትፎ በመቃወም ከኦሎምፒክ ራሳቸውን ካገለሉ ከ20 በላይ የአፍሪካና የአረብ ሀገራት ኬንያ አንዷ ነበረች። አትሌቲክስ ኬንያ የሮኖን ሞት አስመልክቶ ባወጣው የሐዘን መግለጫ በኬንያ አትሌቲክስ ስራ አስፈጻሚ ኮሚቴና በአትሌቲክስ ወዳጆች ስም ልባዊ ሐዘናችንን እንገልጻለን ብሏል። መግለጫው የሮኖ ሞት መንስኤ ምን እንደሆነ ባይገልጽም ለ10 ቀናት በኬንያ ዋና ከተማ ናይሮቢ ሆስፒታል ሲታከም ማሳለፉን ግን አስታውቋል። አትሌቱ በአልኮል ሱሰኝነት ምክንያት በሩጫው ዓለም ብዙም መግፋት እንዳልቻለም የሮይተርስ ዘገባ ያመለክታል። የአንጋፋው አትሌት ሄንሪ ሮኖ ሞት ዜና የተሰማው የኬንያ አትሌቲክስ በ 24 ዓመቱ የዓለም የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱም ሞት ምክንያት ከገባበት የሐዘን ድባብ ሳያገግም ነው። ኪፕቱም እሁድ የካቲት 3 ቀን በደረሰበት የትራፊክ አደጋ ህይወቱ ማለፉ ይታወቃል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተመልካቾቻችን የዕለት መስተናዶ ዘለይ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ተነስተን